ይህ የምስራይ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮች እንደምን አመሻችሁ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደገና ደግሞ በዚህች ሰዓት ይህንን ቅዱስ ቃሉን እንድንማር ፈቅዶልን ልንገናኝ በክተናል። በዛሬው ምሽት ክፍለ ጊዜያችን እንግዲህ ተከታታዩን የሮሜ መልእክት መጽሐፍ እናጠናለን። ጌታ ረድቶን እስከ መጨረሻው ከኛ ጋር እንድምትኑ ተስፋ እያደረግን ይህንን ዝማሬ አብረን እንድንካፈልና እንድናዳምጥ እንጋብዛችኋለን። እግዚአብሔር ይክበር ይመስገን። ጌታችን በእውነት ገናናና ሁሉን ቻይ አምላክ ነው። በዚህ ዝማሬ ያገለገለችንን እህታችንን ሙሉ መቤት ደምሴን እግዚአብሔር በኑሮዋና በአገልግሎቷ አብዝቶ ይባርካት። እንጸልይ። እግዚአብሔር ሆይ አንተ የምራህን እየረዳህን እያንዳንዷን ቀን ማለፍ ይቻልን። ኖ በዚህች ቀን እንኳን እግዚአብሔር ሆይ ከሚያስፈራና ከሚያስደነግጠው ነገር ቅዱሳን መላእክቶችን ልከህ ያስጠበከን የታደከን መድኃኒታችንና ጌታችን ኢየሱስ ክርስቶስ ክብር ተመስገን። እዚህ ጊዜ ደግሞ እግዚአብሔር ሆይ ኖጣና ንገባ ዘንድ የቻልነው ባንተ ኃይልና ብርታት እንደሆነ እንጂ ከበላነውና ከተጣነው ምግብ እንዳልሆነ እንረዳለን። አቤቱ አባታችንና አምላካችን ሆይ ክብር ተመስገን። ጸሎታችንን ስማ። አቤቱ መድኃኒታችን ሆይ የልጆች አንደበት ተከፍቶ ስምህንና ቅዱሱን የዘላለምን ቸርነትህን እግዚአብሔር ሆይ ስናሞጋግስና ስንጣራ አንተ ጌታዬ ከጸባዖት እንድታዳምጥ ጆሮችም ደሞ ለጸሎቶቻችን የተከፈቱ ይሆኑ ዘንድ በዚህ ጊዜ ራሳችንን እግዚአብሔር ሆይ አሳልፈን ለአንተ እንሰጣለን። መድኃኒታችን ሆይ በእውነት ነፍሳችን አንተን ታምናለች። እንዲህና እንዲያብለን ስምህን ብንጠራና ብናሞጋግሰው ምንኛ ደስ ባለን። ጌታ ሆይ የውስጥ ምኞታችንን የውስጥ ሐሳባችንን የምንገልጽበት ቋንቋ አጥረን እንጂ አንተነትህን እግዚአብሔር ሆይ በጎነትህን ቸርነትህን አምላክነትህን ቅዱስነትህን ገናናነትህን ንጉስነትህን እግዚአብሔር ሆይ ነፍሳችን ታከብራለች ትታመንበታለች። አቤቱ ጌታችን ሆይ ለዘላለም ክብር ተመስገን። ዙፋንህ ለዘላለም የጸና እግዚአብሔር አባታችን ሆይ በዚህች ሰዓት ደግሞ በእኛ መካከል እንድትገኝ ቃልህን እግዚአብሔር ሆይ የምንማረውንም ሁሉ እንድትባርክልን እንለምናለን። እግዚአብሔር ሆይ ያንተን ድንቅ ሥራ ማየት እንድንችል መንፈስ ቅዱስን ልከ ልቦናችንን እግዚአብሔር ሆይ እንድታበራ እንለምናለን። ጊዜውንና ሰዓቱን ሁሉ ባርክልን። ድካማችንንና መተላለፋችንንም ሁሉ ይቅር በለን። ስለ ኃያሉና ስለ ዘላለማዊ ስምህ ስትል ስማን። አሜን። አድማጮች፣ ሰው ሙሉ በሙሉ በኃጢአት የወደቀና ራሱን መርዳት እንኳን የማይችል ፍጥረት መሆኑን የሮሜ መልእክት ያስተምረናል። ካልን በኋላ ሰው የራሱ የሆነ አንዳችም ጽድቅ እንኳን ስለሌለው የእግዚአብሔርን ጽድቅ መቀበል ይኖርበታል ብለን አስረግጠን መናገራችን ይታወሳል። ከዚያ መቋያ የጳውሎስን ግላዊ ሰላምታ ከሮሜ ምዕራፍ 1 ቁጥር 1 አንጻር እስከ ቁጥር 4 ድረስ መመልከታችን የሚታወስ ነው። በዛሬው ምሽት ክፍለ ጊዜ ጥናታችን ቀጣዩን ክፍል ይዘንላችሁ ቀርበናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ሮሜ ምዕራፍ 1 ቁጥር 5ን ተመልከቱ። የሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 1 ቁጥር 5ን አውጡ። እንዲህ ይላል፣ በርሱም ስለ ስሙ ከአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን ይላል። በዚህ ቁጥር ውስጥ ጸጋና ሐዋርያነት የሚሉት ዋነኛ ቃላት ናቸው። ጸጋ እግዚአብሔር ሰውን የሚያድንበት መንገድ ነው። እግዚአብሔር በጸጋው ባይመለከተን ኖሮ ማንኛችንም ብንሆን ወገኖቼ አንድንም ነበር። ሐዋርያነት የሚለው ጳውሎስንና ሌሎች ሐዋርያትን የሚመለከት ቢሆንም በሌላ በኩል ስንመለከተው ደግሞ እያንዳንዱ አማኝ ሐዋርያ ነው። ሐዋርያ ማለት የተላከ ማለት ነው በማለት መናገሬን በትላንትናው ምሽት አትርሱ። እያንዳንዱ አማኝ ተልኳል። እያንዳንዱ አማኝ ስለ ክርስቶስ እንዲመሰክርም ተልኳል። እኛስ መልእክቱን እያደረስን ነውን? ይህ ጸጋንና ሐዋርያነትን የተቀበሉ ሁሉ ተግባር መሆን አለበት። አስተዋላችሁ? እናንተም ሆናችሁ እኔ የሐዋርያነትን ጸጋ ስለ ተቀበልን መመስከር ተግባራችን መሆን አለበት። ከእምነት የሚነሳ መታዘዝ ይላል ቃሉ። ይህ መልእክት ማለትም የሮሜ መልእክት የሚጀምረው ወገኖቼ በመታዘዝ ነው። ይህንን ነጥብ ያዙ። ይህ መልእክት ማለትም የሮሜ መልእክት የሚጀምረው በመታዘዝ ነው፣ የሚፈጸመውም በመታዘዝ ነው። የሚገርም ነገር ነው። የእግዚአብሔር አሰራር በሕይወታችን ውስጥ ወዳጆቼ መጨረሻውና መጀመሪያ ሁሉ አስደናቂና ከአእምሮ በላይ ነው። በመጨረሻው ምዕራፍ ላይ ጳውሎስ መታዘዛችሁ ለሁሉ ተወርቷልና ይላል። ሮሜ ምዕራፍ 16 ቁጥር 19ን ተመልከቱ። ሮሜ ምዕራፍ 16 ቁጥር 19ን ይመለከቷል። እንደገና ደግሞ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀው ምስጢር ይላል። ሮሜ ምዕራፍ 16 ቁጥር 26ን ይመለከቷል። ሮሜ ምዕራፍ 16 ቁጥር 26 ንልብሏል። ለእምነት ወይም በእምነት መታዘዝ በእግዚአብሔር ፊት ዋነኛ ነገር ነው። እግዚአብሔር የሚያድነን በእምነት እንጂ በሥራ አይደለም። ከዳንን በኋላ ግን እምነታችንን በሥራ ማለትም በመታዘዝ እናሳያለን። አንዳንድ ሰዎች በክርስቶስ እንደሚያምኑ ይናገራሉ፣ እያገለገሉት እንደሆነም ያወራሉ፣ ግን እንደ ዲያብሎስ ይኖራሉ። ወገኖቼ ከዳንን በኋላ ለክርስቶስ የመታዘዝ ሕይወትም ይኖረናል። ይህም በክርስትና ኑሯችን ውስጥ ግዴታችን ነው። እምነታችን የሚወሰነው በማን ላይ በማመናችን ነው? በአንድ ታላቅ ሰው ወይም የአገር መሪ ሥራ ጥሩነትና ምን ይሆናል? በኢየሱስ ክርስቶስም እናምናለን። በታላቅ ሰው ሥራ ወይም ማንነት ማመናችን ግን ለሕይወታችን ምንም የሚሰጠው ፋይዳ የለም። በሕይወታችን ላይ የሚያመጣው ለውጥ የለም፣ አያድነንም። በኢየሱስ ክርስቶስ ማመናችን ግን ልዩ ነው። ደህንነትን የሚያሰጥ እምነት ወደ ወደደንና ስለኛም ራሱን ወደ ሰጠው ወደ ኢየሱስ ክርስቶስ ያመጣናል። ምንም እንኳ ትክክለኛ ክርስቲያናዊ አስተምህሮ አስፈላጊ ቢሆንም መታዘዝም ያስፈልጋል። በቃ ሁለቱን አጣምረን ካልያዝን በቀር ወገኖቼ ያለም ጨው መሆን ፈጽሞ አይቻልም። እንደሚታወቀው ጨው የሶዲየምና የክሎራይድ ውህድ ነው። አንዳንዱም በተናጥል ከወሰር ነው መርዝ እንደሚሆን እናውቅ ይሆንን? ሁለቱ በአንድነት ሲጣመሩ ግን ከፍተኛ ጠቀሜታ አላቸው። ሶዲየምና ክሎራይድ ማለቴ ነው። የዓለም ጨው እንድንሆን ከተፈለገ እምነትና መታዘዝ መነጣጠል የለባቸውም። ልድገምላችሁ፣ ጨው የሶዲየምና የክሎራይድ ውህድ ነው። አንዱን በተናጥል ከወሰን ነው መርዝ እንደሚሆን ማወቅ አለብን። ሁለቱ ማለትም ሶዲየምና ክሎራይድ አንድ ላይ ሲዋሃዱ ወይም ደግሞ ሲጣመሩ ከፍተኛ ጠቀሜታ ይሰጣሉ። የዓለም ጨው እንድንሆን ከተፈለገ እኛም ክርስቲያኖች ማለቴ ነው እምነትና መታዘዝ ከኛ ፈጽሞ መታጣት የለባቸው። ልብ በሉ፣ የዓለም ጨው እንድንሆን ከተፈለገ እምነትና መታዘዝ መነጣጠል የለባቸው። ቁጥር 6 አለፍ ብለን እናንብብ። በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ ይላል። የተጠሩት የተመረጡት ናቸው። የተጠሩት ወንጌልን የሰሙ ሁሉ ናቸው። ጌታ ኢየሱስ በጎቼ ድምጼን ይሰማሉ ይከተሉኝማል ብሏል። ዮሐንስ ምዕራፍ 10 ቁጥር 27 የምትከተሉት ሌላውን እስከሆነ ድረስ በጎቹ አይደላችሁ። ሰምቶ የሚከተሉት ተመርጠዋል። ስለ መለኮታዊ ምርጫ እንድንከራከር አልፈልግም። በጣም ቀላል በሆነ ሁኔታ ግን ልንመለከተው እንችላለን። እርሱ ይጠራናል፣ እኛን መልስለታለን። እንግዲህ ምላሽ ከሰጠን ከተመረጡት ወገነን ማለት ነው። የተጠሩ መሆናቸውን ጳውሎስ ለሮሜ ክርስቲያኖች አስረግጦ ይነግራቸዋል። መልእክቱ ሕያው ከሆነው ክርስቶስ ነው። መልእክቱ ሁሉንም የሚመለከት ነው። መልእክቱ ከእምነት ስለሚነሳ መታዘዝ ነው። አሁን ደግሞ ጳውሎስ እንደገና ወደ መግቢያ ሐሳቡ ይመለሳል። እንዲህ ይላል፣ ቁጥር 7ን ተመልከቱ። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁት ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። በእግዚአብሔር ለተወደዳችሁ የሚሉን አርፍተ ነገር እስቲ አንድ ጊዜ አሰላስሉ። በጣም ደስ አይል ምን? እግዚአብሔር ወገኖቼ በሮሜ የነበሩትን ክርስቲያኖች ይወዳቸዋል። ቅዱሳን ለመሆን ለተጠራችሁት የሚሉንም አርፍተ ነገር ተመልከቱ። በሌላ አነጋገር ቅዱሳን ለተባላችሁት በማለት ነው። እያንዳንዱ አማኝ ቅዱስ ነው ወገኖቼ። ራሱን ሳይሆን ኢየሱስ ክርስቶስን ከፍ የሚያደርግ ሰው ቅዱስ ነው። ኢየሱስ ክርስቶስ ያንድ ሰው አዳኝ ሲሆን ያ ሰው ቅዱስ ይሆናል። ቅዱስ የሚያደርገን የራሳችን ባህሪ ሳይሆን በኢየሱስ ክርስቶስ ማመናችንና ለርሱ መለየታችን ነው። ጸጋና ሰላም የሚለው ቃል የእያንዳንዱ መልእክት መግቢያ ወይም ሰላምታ የተለመደ ቃል ሆኗል። ልብ በሉ፣ በዚያውም ባሳለፍነው በቁጥር 7 ውስጥ ወይም ደግሞ ቀደም ብለን ባነበብነው ቁጥር 7 ውስጥ ጸጋና ሰላም የሚልን ቃል እናገኛለን። ጸጋና ሰላም የሚለው ቃል የእያንዳንዱ መልእክት መግቢያ ወይም ሰላምታ የተለመደ ቃል ሆኗል። ጸጋ ያዛብ ወይም አይሁድ ያልሆኑ ሰዎች የተለመደ ሰላምታ ቃል ሲሆን፣ ሰላም የሚለው ቃል ደግሞ የአይሁዶች ሰላምታ አሰጣጥ ቃል ነው። ልድገምላችሁ። ጸጋ ያዛብ ወይም አይሁድ ያልሆኑ ሰዎች የተለመደ ሰላምታ ቃል ሲሆን፣ ሰላም የሚለው ቃል ደግሞ የአይሁዶች ሰላምታ አሰጣጥ ቃል ነው። ጳውሎስ ሁለቱንም ባንድነት ይተከምባቸዋል። እስቲ ከዚህ በመቀጠል የጳውሎስን ዓላማ ከቁጥር 8 እንመልከት። እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ ይላል። ይህ የጳውሎስ ዓላማን ያሳየናል። በሮም ከነበሩት ውስጥ ብዙዎቹ ወገኖቼ በኢየሱስ ክርስቶስ ማመናቸው ተሰምቷል። ይህም በወቅቱ የነበሩትን መሪዎች ረብሿቸዋል፣ ሰላምም ነስቷቸዋል። በኋላም ታላቅ ስደት ተነሳ። እዚህ ላይ ጳውሎስ የሚናገረው እምነታቸው በመላው ዓለም ስለመሰማቱ ነው። ስለ ግል ምስክርነታችን ወይም ስለ እምነታችን ሰዎች ሰምተዋልን? እናንተ ይህንን እስቲ ከራሳችሁ አንጻር ተመልከቱ። ስንቶቻችሁ በጎረቤቶቻችሁ እምነታችሁ ታውቆ ተከብሮና ተፈርቶ ትኖራላችሁ? ወይንስ በአንድ በኩል ክርስቶስን እያመናችሁ በሌላ በኩል ደግሞ መሸታ ቤት ወይንም ደግሞ በየፊልም ቤቱ ወይንም ደግሞ በየዳንስ ቤቱ የምትቆሙ ሰልፈኞች ሆናችኋል? እነዚያ የሮም ክርስቲያኖች ግን እንዴት አስደናቂ ምስክርነት ነበራቸው ወገኖቼ! በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና፣ ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመንኩ ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ ይላል። ሮሜ ምዕራፍ 1 ቁጥር 9ን ተመልከቱ። እዚህ ላይ የልጁ ወንጌል የሚልን ቃል እናገኛለን። በመጀመሪያው ቁጥር ላይ ደግሞ የእግዚአብሔር ወንጌል ብሎ ነበር። በኋላ እንደምንመለከተው ደግሞ ይህንን ወንጌል ወንጌሌ ይላል። ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ ይላል ጳውሎስ። ጳውሎስ ረዘም ያለ የጸሎት ዝርዝር ነበረው። በስነ መለኮት ትምህርት ቤት ወይም ደግሞ በመጽሐፍ ቅዱስ ትምህርት ቤት አሉ ዶክተር መጊ ዕቁ የመጽሐፍ ቅዱስ ምሁር አስተምር በነበረበት ዘመን ጳውሎስ ለተለያዩ ሰዎች እንደሚጸልይ የተናገረውን ሁሉ እንዲመዘግቡ ለተማሪዎች ይነግራቸው ነበር አሉ። ጳውሎስ ምን ያህል ሰፋ ያለ የጸሎት ዝርዝር እንደነበረው ብዙ ተማሪዎች ተገርመዋል። እዚህ ላይ ደግሞ ለሮሜ ክርስቲያኖች ያለማቋረጥ እንደሚጸልይላቸው ይናገራል። እግዚአብሔር መንገዱን እንዲያቀናለት የጳውሎስ የዘወትር ጸሎት ነበር ብለው እኚሁ ዕቁ የመጽሐፍ ቅዱስ ምሁር ዶክተር መጊ ሐሳባቸውን አካፈሉን። የሐዋርያት ሥራ መጽሐፍን ስናነብ ግን መንገዱ ይህን ያህል የቀና እንዳልነበር ነው የምንመለከተው። ወደዚያ የሄደው እስረኛ ሆኖ ነበር። በአደገኛ የባህር ማዕበል መጓዝ ነበረበት። መርከቡ ተሰብሯል። ከመርከብ ደሴት ላይ በወረደበት ጊዜ ጊንጥ ነድፎታል። ያም ሁሉ ሆኖ ግን የተሳካ ጉዞ ነበር። በእግዚአብሔር ፈቃድ ወደ ሮም እንደሚመጣ ይናገራል። ቁጥር 11 እንዲህ ይነበባል። ትጸኑ ዘንድ መንፈሳዊ ስጦታ ላካፍላችሁ ናፍቃለሁና ይላል። ወደ ሮም መምጣት የሚፈልገው የእግዚአብሔርን ቃል ለማስተማር ነው። ጳውሎስ የእግዚአብሔርን ቃል ማስተማር የሚያስደስተው ሰው ነበር። አንድ ሰባኪ የእግዚአብሔርን ቃል ማስተማር የማይወድ ከሆነ ወገኖቼ፣ በፍጹም የቃሉ አገልጋይ መሆን አይችልም። እውነቱ ይሄ ነው። በቃ እንደዚህ አይነት ሰዎችንም አውቃለሁ። አንድ ጊዜ አንድ ሰው መስበክ አስጠልቶኛል ሲል ሰምቻለሁ። እጅግ ተገረምኩ፣ እጅግም አዘንኩ። እኔም እንግዲያውስ ምንም የምታደርገው ስለሌለው ቶሎ ብለህ ወዳጄ ሆይ አገልግሎትህን ማቋረጥ ይሻላል ከማለት ሌላ የምለው አልነበረኝም ለዚህ ሰው። በእኔ አነጋገር ልትደነቁ ትችላላችሁ። ከዚህ በላይ ምንም ነገር አትመክሩትም። ሮሜ ምዕራፍ 1 ቁጥር 12ን ተመልከቱ። ይህንንም ማለቴ በመካከላችን ባለች በእናንተና በእኔ እምነት አብረን እንድንጽናና ነው ይላል። በሌላ አነጋገር ጳውሎስ ለሮሜ ክርስቲያኖች የሚሰጣቸው ነገር እንዳለው ሁሉ እነርሱም ለርሱ የሚሰጡት ነገር አላቸው ማለት ነው። በቃሉ አማካይነት የጋራ በረከት ይኖራቸዋል። በአገልግሎታችን ሌሎችን እንባርካለን፣ እኛም በሌሎች እንረካለን። ይህ አገልጋዮች ሁሉ የምንረዳው እውነት ነው። ጳውሎስም አስረግጦ የሚናገረው ስለዚህ ጉዳይ ነው። ወንድሞቼ ሆይ በሌሎች አዛብ ደግሞ እንደሆነ በእናንተ ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስካሁን ግን እንደ ተከለከልኩ ታውቁ ዘንድ እወዳለሁ ይላል። ሮሜ ምዕራፍ 1 ቁጥር 13ን ይመለከቷል። ምንም እንኳን ለመምጣት ቢፈልግም ጳውሎስ የወደደውን እንዳያደርግ እንቅፋት ገጥሞታል። ከነዚያ ክርስቲያኖች አብዛኞቹን በተለያዩ የሮም ግዛት በሚያገለግልበት ጊዜ አግኝቷቸዋል። አንዳንዶቹም በርሱ አገልግሎት ወደ ጌታ የመጡ ናቸው። ፍሬ ያገኝ ዘንድ የሚለው ቃል የሚያመለክተው ነፍሳትን ወደ ጌታ ስለማምጣት ሳይሆን ስለ መንፈስ ቅዱስ ፍሬዎች ነው። ጳውሎስ ከነዚያ አማኞች ይህን ፍሬ ይፈልጋል። ገላትያ ምዕራፍ 5 ከቁጥር 22 እስከ 23 ያለውን ስፍራ በኋላ ተመልከቱ። ገላትያ ምዕራፍ 5 ከቁጥር 22 እስከ 23 ጳውሎስ ስለ ራሱ የሚናገራቸው ሶስት ነገሮችን ደግሞ እስቲ ከዚህ ቀጥለን እንመልከት። ቁጥር 14ን ተመልከቱ። ለግሪክ ሰዎችና ላልተማሩትም ለጥበበኞችና ለማያስተውሉም እዳ አለብኝ ሲል ይጀምራል። ግሪኮች የዓለምን ህዝቦች ለሁለት ይከፍሏቸዋል። አስተዋላችሁ? ግሪኮች የዓለምን ህዝቦች ለሁለት ይከፍሏቸዋል። የግሪክ ሰዎችና ያልተማሩ ወይም ያልሰለጠኑ በማለት ግሪኮች የተማሩ የሰለጠኑና ወደፊት የተራመዱ ህዝብ ነበሩ። ሌሎች ደግሞ እንዳልተማሩ ወደ ኋላ እንደቀሩ ይታሰብ ነበር። ልብ በሉ፣ ሌሎች ደግሞ እንዳልተማሩና ወደ ኋላ እንደቀሩ ይታሰብ ነበር። በእንዲህ አይነት ሁኔታ የዓለምን ህዝብ መክፈሉ ትክክል አይመስለኝም። ጳውሎስ ይህንን ሲል ግን ጠቅላላ የሰው ልጆችን ለማመልከት እንደነበር ለሮማውያን ግልጽ ነው። ጳውሎስ ለግሪክ ሰዎችና ላልተማሩት ምዳ አለብኝ ይላል። ለምን ወይም እንዴት ነበር ባለዳ የሆነው? እንደሚታወቀው ጳውሎስ ከኢየሱስ ክርስቶስ ጋር ፊት ለፊት ተገናኝቷል። የእግዚአብሔር ጸጋ የበዛለትን ያህል በዚያው ልክ ለእያንዳንዱ ሰው ስለ ክርስቶስ ለመናገር ባለዳ ሆኗል። እያንዳንዳችንም ብንሆን ባለዳዎችንን ከዳ ነጻ የምንሆነው ዓለም ወንጌልን ሲሰማ ብቻ ነው። እንደሚታወቀው ቱርክ አገር ለወንጌል በሯን የዘጋች አገር ናት። ወንጌል እየሰበካችሁ ሳለ ብትያዙ አንድ አይነት መጥፎ ፕሮፓጋንዳ በሕዝቡ መካከል እንደነዛችሁ ተቆጥሮ እችግር ላይ ትወድቃላችሁ። ወገኖቼ ብዙዎች ገና ወንጌልን አልሰሙም። ሁሉም እስኪሰሙ ድረስ እያንዳንዳችን ባለዳዎች ነን። ጳውሎስ ባለዳ ነኝ ይላል። ወደ ሮም ለመሄድ የፈለገበት ምክንያትም ይኸው ነው። ቁጥር 15 ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ ይላል። ጳውሎስ ባለዳ ነኝ ብሎናል። አሁን ደግሞ ዕዳውን ለመክፈል መዘጋጀቱን ነው የምንመለከተው። አንድ በሮሜ መልእክት ላይ ጥልቅ ምርምር ያደረጉ የመጽሐፍ ቅዱስ ምሁር ሲናገሩ በጳውሎስ ሕይወት ውስጥ አሉ፣ በጳውሎስ ሕይወት ውስጥ ዓላማ ከፍተኛ ስፍራ የሚሰጠው ጉዳይ እንደሆነ ውብ በሆኑ ቃላት ገልጸዋል። አስተዋላችሁ? በጳውሎስ ሕይወት ውስጥ ዓላማ ከፍተኛ ስፍራ የሚሰጠው ጉዳይ እንደሆነ ውብ በሆኑ ቃላት ገልጸዋል። ወገኖቼ ወንጌልን ለመስበክ ለኔና ለናንተ ምንኛ ጽኑ ዓላማና ፈቃድ ያስፈልገን ይሆን? በሚቀጥሉት ቁጥሮች ማለትም በቁጥር 16 እና 17 ደግሞ ለሮሜ መልእክት ቁልፍ የሆነ ቃልን ይናገራል። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና አይላል። ሮሜ ምዕራፍ 1 ቁጥር 16ን ይመለከታል። ጳውሎስ ባለዳ ነኝ፣ ተዘጋጅቻለሁ፣ አላፍርም በማለት ይናገራል። እንግዲህ ጳውሎስ ስለ ራሱ የሚናገራቸው ሦስት ነገሮች ያልናቸውም እነዚሁኑ ነው። አስተዋላችሁ? በዚህ በመልእክቱ ውስጥ ወይም ደግሞ በዚህ ክፍል ጳውሎስ ባለዕዳ ነኝ፣ ተዘጋጅቻለሁ፣ አላፍርም በማለት ይናገራል። ጳውሎስ ስለ ራሱ የሚናገራቸው ሦስት ነገሮች ያልናቸው እነዚህ ነገሮች እንደሆኑ ወይም ደግሞ እነዚህ ቃላት እንደሆኑ ልብ እንድትሉን ፈልጋለን። ጳውሎስ ለምንድን ነው በወንጌል አላፍርምና ያለው? በጥንታዊቷ የኤፌሶን መንገዶች ሲመላለስ ከመነበረድ የተሰሩ የመቅደሶችን ፍርስራሽ ተመልክቻለሁ። በአንደኛው ክፍለ ዘመን በነበረችው ኤፌሶን አንድም የቤተ ክርስቲያን ሕንጻ አልነበረም። ከጥንቱ ዓለም ሰባት አስደናቂ ነገሮች አንዱ የሆነው የዳያና ወይም የአርጤምስ ቤተ መቅደስ የሚገኘው በኤፌሶን ነበር። ግን አንድም የቤተ ክርስቲያን ሕንጻ አልነበረም። ምናልባትም አንዳንዶች ከክርስትና ጋር የተያዘ አንድም ትልቅ መቅደስ እንኳን ስላልነበረ ጳውሎስ ወንጌልን ይዞ ወደ ሮም ለመምጣት ሳያፍር አልቀረም ሊሉ ይችላሉ። ለነዚህ ሰዎች ግን ጳውሎስ በወንጌል አላፍርም ይላቸዋል። እንግዲህ ለምን ነበር ጳውሎስ በወንጌል ያላፈረው? ይህንን መልሱን ደግሞ በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። እስከዚያው ጊዜ ድረስ እንግዲህ ደህናደሩ እግዚአብሔር ይባርካችሁ እያልን በዚህ በሚቀጥለው ዝማሬ የምንሰናበታችሁ በጌታ ወንድሞቻችሁ ቴክኒሻን
አለማየሁ ዳዊትና
በትምህርቱ በኩል እኔ አበበ ከበደ ወርቄ ነበርኩኝ። ደህናደሩ እግዚአብሔር ይባርካችሁ።